መቼም በ1950ዎቹ መካከለኛ መገባደጃዎቹ ላይ ያሉት አመታት ዓለማችን በርካታ የለውጥ እንቅስቃሴዎችን ያስተናገደችባቸው አመታት ናቸው። የጊዜው ኃያላን አገሮች አሜሪካና ሩሲያ በቀዝቃዛው ጦርነት የኒውክሌር መሳሪያ ፉክክር በእጅጉ የታየበት ከመሆኑም ባሻገር በሩሲያው ዩሪ ጋጋሪን ፋና ወጊነትና በአሜሪካው ኔል አርምስትሮንግ ተከታይነት የጨረቃ ላይ ጉዞ የተጧጧፈበት አመታት ነበሩ። በፈረንጆቹ 60ዎቹ በኢትዮጵያውያን 50ዎቹ አመታት በአሜሪካ በነ ማርቲን ሉተር ኪንግ መሪነት ራይ አለኝ በሚል መፈክር የሲቪል መብት ትግል ኑሮባቸው ያለፉ አመታት ናቸው። እስያም በማኦ ዜዱንግ መሪነት የህዝባዊ ሪፐብሊክ ቻይናን የባህል አብዮት ያስተናገደችበት ጊዜ ነበር። በመሰረቱ በአህጉራችንም አፍሪካም ብዙ አገሮች የቀኝ አገዛዝ ቀንበር አሽቀንጥሮ በመጣል የነጻነትን አየር የተነፈሱበት ጊዜም ይህ 1950ዎቹ አጋማሽና መገባደጃ ነበር። በታሪክ ሊጠቀሱ የሚችሉ የዚያን ዘመን ዓለም አቀፋዊ የለውጥ ክስተቶች እጅግ በርካታ ናቸው። በእንዲህ አይነት ዓለም አቀፋዊ አውደ ውስጥ ትገኝ የነበረችው ኢትዮጵያ በጊዜው ምን አስተናገደች የሚለውን ጥያቄ ለመመለስ የዚያ ዘመን የለውጥ ትኩሳት የገረመመውን አንድ ወጣት ኢትዮጵያዊ ታሪክና የለውጥ እንቅስቃሴ ሂደት መቃኘት ግድ ይላል። የሰው ልጅ ራሱን ነጻ ለማውጣት መሰሎችን በኩራዝ ብርሃን ሲፈልግ በተማሰለት አዘቅቱስ ሊወድቅ ይችላል። ሆኖም ግን ከዚህን መሰሉ ራስን ነጻ የማውጣት ድርጊት ርቆ ከመኖር ለትውልዱ መሻሻል መስዋዕት መሆንን መምረጥ አለበት። ሰው ሐሳቡንና ዓላማውን አዋህዶ ከህብረተሰቡ ጋር በመታገል መሰረታዊ የለውጥ ግድብ ቢገነባ ተግባሩን የቀለለ ያደርገዋል። በዚህ ረገድ የትብብሩ ሐሳብ ቢከሽፍም እንኳን ዛሬ ለትግል የተነሳበት ዓላማ ግብ ተፈጽሞ የሚያየው እሱን ከሰዋው ትውልድ አብራክ ፈልቆ በሚተካው ትውልድ ነው። ብንሸነፍም ብንሞትም እንኳ በዚች ሐሰት በበዛበት ምድር ቢያንስ ቅንጣት እውነት ይነገር ዘንድ እባክህ ታሪካችንን ለዓለም ሁሉ ንገርልን። ገርማሜ ነዋይ 1916 እስከ 1953 ጾመኛው አገረ ገዢ። በ1940ዎቹ አጋማሽና የ1950ዎቹ መጀመሪያ ዓመታት በኢትዮጵያ መሰረታዊ የሆነ ለውጥ እንዲመጣ አበክረው ከሚሹ ወጣቶች መካከል አንደኛው ግርማሜ ነዋይ ነበር። ይህ ተራማጅ አመለካከት የነበረው ወጣት የተወለደው በ1916 ዓመተ ምህረት አዲስ አበባ ከተማ ውስጥ ከአራዳ ጊዮርጊስ ቤተክርስቲያን ከፍ ብሎ በሚገኘው ገዳም ሰፈር ተብሎ በሚጠራው አካባቢ ነው። አባቱ አለቃ ነዋይ የአራዳ ጊዮርጊስ ደብር ካህን ነበሩ። መንዘዋ ወላጅናቱ ወይዘሮ ላቀች ዳግማዊ ምኒልክ ሹም የነበሩና የሥራ ብቃታቸውን በታማኝነት ለንጉሡ ያስመሰከሩት የደጃዝማች ግርማሜ ልጅ ነበሩ። በቀዳማዊ ኃይለ ሥላሴ ዘመነ መንግሥት የንጉሡ ነገሥቱ የክብር ዘብ አዛዥ የነበሩት የብርጋዴር ጀነራል መንግሥቱ ነዋይ የ8 ዓመት ታናሽ የሆነው ግርማሜ መጠሪያ ስሙን ያገኘው የእናቱ አባት ከሆኑት አያቱ ነው። ይሁን እንጂ በስም ብቻ ሳይሆን በተግባር ሞክሽነት አያቱን መስሎ እንዳደገ የታወቀው እያደር ነው። ገርማሜ አብዛኛውን የአፍላነት ዘመኑን ያሳለፈው ለዕውቀት ከፍተኛ ትኩረት በመስጠት በትምህርት ነው። ፋሽስት ኢጣሊያ ኢትዮጵያን በወረረበት ዘመን ትምርቱን ቀጥሎ የነበረው ትንሹ ገርማሜ ከ1933 የሀገራዊ ነጻነት ብርሃን ማግስት ወደ ተፈሪ መኮንን ትምርት ቤት በመዝለቅ የዘመናዊ ዕውቀት ጥሙን ለማርካት ጀመረ። ከተፈሪ መኮንን ወደ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምርት ቤት በመዛወር ቀዳሚ ትምርቱን አጠናቀቀ። የተማሪዎች ህብረት መሪነት የመጀመሪያው እጣ የወደቀበት በዚሁ ትምርት ቤት ያለ ነው። ወጣቱ ገርማሜ ወደ አሜሪካን ሀገር ሄዶ መማር የሚያስችለውን የከፍተኛ ትምርት እድል አገኘ። በዚህ እድል በመጠቀም የመጀመሪያ ዲግሪውን በፖለቲካል ሳይንስ ከዊስኮንሰን ዩኒቨርሲቲ የተቀበለ ሲሆን ሁለተኛውና የማስተርስ ዲግሪውን እዚያው አሜሪካን ሀገር ከሚገኘው ኮሎምቢያ ዩኒቨርሲቲ አግኝቷል። ገርማሜ በአሜሪካ ቆይታው የኢትዮጵያ ተማሪዎች ማህበር ምክትል ፕሬዝዳንት በመሆን ያገለገለ ሲሆን ይህም የወጣትነት ህሊናው በፖለቲካ ንቃት እንዲዳብር ከፍተኛ አስተዋጽኦ አድርጓል። ገርማሜ በ1946 ዓመተ ምህረት ወደ ኢትዮጵያ እንደተመለሰ በአገር ግዛት ሚኒስቴር መስሪያ ቤት የሚሰሩ የራስ አበበ አረጋይ ጸሐፊ ሆኖ እንዲሰራ ተደረገ። በ1947 ዓመተ ምህረት ራስ አበበ አረጋይን ራስ መስፍን ስለሺ ሲተኳቸው በሚኒስቴሩ መስሪያ ቤት በጻፊነት ስራ ቀጥሎ ነበር። ሆኖም ግን የተቀየሩት አለቃ ለገርማሜ አልተመቹትም። ስለዚህ ከጥቂት ቆይታ በኋላ በ1950 ዓመተ ምህረት ወደ ጡረታ ሚኒስቴር መስሪያ ቤት ተዛውሮ ስራውን ቀጠለ። በዚህም ከመስሪያ ቤት ወደ መስሪያ ቤት ዙሩም ካያቸው ነገሮች በመነሳት የተማሩ ወጣቶች በየመስሪያ ቤቱ ተገቢ ስፍራ እንዳልተሰጣቸው በመሬት ይናገር ጀመር። በሰራባቸው ከፍተኛ የመንግስት መስሪያ ቤቶች ውስጥ ባስተዋለው ባላባታዊ ቢሮክራሲና ስልጣንን የሚቃረኑ አሰራሮችም ይበሳጭ ነበር። ከዚህም የተነሳ የንጉሱን የውጭ ፖለቲካ አቅም ባይክድም በአገር ውስጥ ፖለቲካቸው ግን ከፍተኛ ትችት ይሰነዘርበት ነበር። ወጣቱ ተራማጅ በጡረታ ሚኒስቴር መስሪያ ቤት ለተወሰነ ጊዜ ቢሰራም በመሃል አገር በመሆን ያሳየ የነበረው የማህበራዊና የፖለቲካ ለውጥ ንቃት ጉምጉምታው በልዩ ልዩ መልኩ ወደ ንጉሱ ዙፋን መድረሱ አልቀረም። ገርማሜን ትንሽ ፈቀቅ ለማድረግ በማሰብ በዘመኑ የኢትዮጵያ ደቡባዊ ጠቅላይ ግዛት አካል የሆነችው የወላይታ አውራጃ ገዢ ሆኖ በንጉሱ ተሾመ። ይሁን እንጂ ይህ የገለልታ አጋጣሚ በጽንሰ ሐሳብ ደረጃ በአእምሮው ለሚኩላሉት የፖለቲካ መፍትሄዎች የቤት ሙከራ ያህል የጠቀመው ጊዜ ነበር። በወላይታ አውራጃ አጭር የአስተዳዳሪነት ጊዜው ለጭቁኑ ህዝቦች በተለይም በገባርነትና በጥሰኝነት ለሚኖሩ የኢትዮጵያ ልጆች የነበረውን ጥልቅ የወገናዊነት ስሜት በተግባር ያንጸባረቀበትና በአንጻሩም ከንጉሰ ነገስቱ መንግስት ከፍተኛ ባለስልጣኖችና የመሬት ከበርቴዎች ጋር ይፋ በሆነ መንገድ ቅራኔ ውስጥ የገባበት ጊዜ ነበር። እንደ ምሳሌ ለመጥቀስም የእርሻ መሬት ላጡ የአካባቢው ተወላጆች መሬት ማከፋፈሉን በመንቀፍ ከኃይለ ሥላሴ በኩል የቀረበለትን ጥያቄ ህዝቡ መሬት ከማጣቱ የተነሳ ጦማዳሪ መሆኑን በቅርብ ሆኜ በመመልከቴ ለእርሻ ይሆናል ያልኩትን ቦታ ለማከፋፈል ተገድጃለሁ በማለት በወቅቱ ከርሱ የሚበልጡ የንጉሱ ሹማምንት ደፍረው ሊተነፍሱ የማይቻላቸውን ምላሽ ሰጥቶበታል። በወላይታ አውራጃ ገዥነቱ ጊዜ መሬት በመሸንሸንና በማከፋፈል ዝቅ ብሎ ከደሃው ገበሬ ጋር መገናኘት መቻሉ ከገበሬው የወንድማዊነትና የአባታዊነት ፍቅር ለማግኘት አስችሎታል። ከዚህ ጋር የታይዞም በርሱ የአስተዳዳሪነት ዘመን በአካባቢው የተወለዱ አንዳንድ ልጆችም በርሱ ስም መጠራታቸው ይነገራል። በኮነሬል አስናቀ እንግዳ በተጻፈ ሸክም የማይከብደው ህዝብ በተሰኘው መጽሐፍ እንደተጠቀሰው በወላይታ ለህዝቡ ዘለቄታዊ ጥቅም በሚሰጡ የልማት ተግባራት ላይ ተሳትፎ በሚያደርግበት ሰዓት ቁርስና ምሳውን የሚዘነጋ በመሆኑ ህዝቡ ጾመኛው አገረ ገዢ የሚል ስም አውጥቶለት ነበር። ገርማሜ ነዋይ የወላይታ ሶዶ ከተማ ዘመናዊ መልክ እንድትይዝ እንዲሁም የዋና የመብራት ተጠቃሚ እንድትሆን ማስቻሉ በዚያው ራጃ ካከናወናቸው ተግባሮች መካከል አንዱ ነው። ከዘመን አይሽሬውና ፍትህ ገዳይ ከሆነው ጉቦ ጋራ ያደረገው ትንቅንቅም የወላይታ ትግሉ አካል ነበር። ፍትህ ከጎደለባቸው ግለሰቦች ጋር በመተባበር በልዩ ልዩና አስገራሚ በሆነ ዘዴ ጉቦ የሚቀበሉ ዳኞችን እጅ ከፍንጅ ይዛቸው እንደነበረ በጊዜው የነበሩ ሰዎች ይናገራሉ። በመጨረሻ ካውራጃ አስተዳዳሪነቱ እንዲነሳ በተደረገ ጊዜም በጅጉ የተቆጡት እነዚሁ ገበሬዎች ገርማሜን ከነመኪናው በትላልቅ እንጨቶች ረዳትነት በመሸከም በግምት 1 ኪሎ ሜትር የሚሆን መንገድ ከፍቅር የመነጨ እንባቸውን እያፈሰሱ እንደሸኙት ይነገራል። ከወላይታ አውራጃ አስተዳዳሪነት ቀጥሎ በቅጣት መልክ የገርማሜ የሚቀጥለው የግድ ዙረት ወደ ምስራቅ ኢትዮጵያ ሆነ። የተዘዋወረም ወደ ጅጅጋ ነበር። የገርማሜ ነዋይ ወደ ጅጅጋ መዛወር ምክንያቱ በወላይታ አስተዳዳሪነቱ ቆይታው እጅግ ነቃ ተብሎ በመታሰቡ ነው። መቼም የወላይታ ቆይታው በህዝቡ ዘንድ አስገኝቶለት የነበረውን መወደድ በአዲስ አበባ የነበሩ የሚጠሉት ሰዎች እንኳን አይክዱትም ነበር። እንደ ቀድሞም በጅጅጋ ቆይታውም ነዋሪዎቹ ትምህርት ቤትና የጤና ጣቢያ እንዲቋቋምላቸው ንጹህ የመጠጥ ውሃ እንዲያገኙ አድርጓል። ከነዋሪው ህዝብ የሚገኘው የግብር ገቢና በጠረፍ ቀበሌዎች ካሄድ ከነበረው ንግድ የሚሰበሰበው ቀረጥ ለአካባቢው ህብረተሰብ በሚጠቅሙ የመሰረት ልማት አውታሮች ማከፋፈያ ላይ እንዲውል እቅድ አውጥቶ ተግባራዊ ማድረግም ጀምሮ ነበር። በጅጅጋ ቆይታው ልክ እንደ ወላይታው ሁሉ ካደረጋቸው የማህበራዊ ልማት ትግሎች አንደኛው በጊዜው በምዕራብ ጀርመን መንግስት ተገንብተው በንጉሱ ለኢትዮጵያውያን ሶማሌዎች ለመስጠት ቃል ተገብተው የነበሩት 8 ክሊኒኮችና ሐኪም ቤቶች ጉዳይ ነበር። የአገር እድገትና ናፋቂው ገርማሜ እነዚህን የጤና አገልግሎት ግንባታዎች ኦና ሆነው ሲፈራርሱ ስለተመለከታቸው ጉዳዩ አሳስቦት ወደ አዲስ አበባ የጤና ጥበቃ ሚኒስቴር በመሄድ ለነዚህ የጤና ማዕከላት ተገቢ የመገልገያ መሳሪያና የሰው ኃይል አለመመደቡ ለምን ይሆን ብሎ ለጠየቀው ጥያቄ ከነመኖራቸው ማናውቅም ተብሎ የተሰጠው መልስ ቢያስደንቀውም ህንፃዎቹ ግን በዚያ ስፍራ አሉ ከማለት በስተቀር ሌላ ምላሽ አንነበረው። ይሁን እንጂ በወላይታም ሆነ በጅጅጋ ውራጃዎች እጅግ ደሃ በትምርት ኋላ ቀረና በወቅቱም ለነበሩ የመሬት ከበርቴዎች ወይም ባለርስቶች ገባር የነበረውን ህዝብ ለማስተማር ያገሩ ሀብት ተጠቃሚ እንዲሆን ለማስቻልና ስልጣኔም እንዲሰርጽበት ለማድረግ ያከናውን የነበረውን ተግባር ለአንዳንድ የቀዳማዊ ኃይለ ሥላሴ ሹማምንት የሚዋጥላቸው አልነበረም። በይበልጥም የጉቦኛ ዳኞችና እኩይ ባላባቶች ድርጊት እጅግ ተቃራኒና አንቅልፍነሽ የነበረው ተራማጅን ቅስቀሳ ከፍተኛ የሆነ ጥላቻን አተረፈበት። ከዚህም የተነሳ በርሱ ላይ ለንጉሱ ይቀርብ የነበረው አቤቱታና ክስ ብዙ ነበር። ስለዚህ ልክ እንደ ወላይታው የገዥነት ዘመኑ ሁሉ በጅጅጋም ድሆችን በመቅረብ ለአካባቢው ልማት ያደርግ የነበረውን ቅስቀሳ ስላልተወደደለት ከጅጅጋ እንዲመለስ ተደረገ። በዚህ ወቅት ስር የሰደዱ የሥርዓቱ ችግሮች በየዳር አገሩ እየተንከራተቱ ታግሎ መለወጥ የስልጣኔ ብርሃን ለበራለት ገርማሜ አሰልቺ ቁርጥራጭ ትግሎች ሆኑበት። በየስፍራው ቀዳዳ መጣፍ የትም እንደማያደርሰው ተገንዝቦ ለአዲስ ሥርዓት እቅድ ልቦናውን አዘጋጀ። ከንጉሱ ጋር ሳይጣላ ሥርዓቱን መለወጥ የማይታሰብም ሆነ። ስርዓቱን በግድ ለመለወጥ ግን ከማንም ሰው ጋራ ንጉሱንም ጨምሮ ለመጣላት ቁርጥ ውሳኔ ያደረገ። ከመስከረም 4 ቀን 1953 ዓ.ም ጀምሮ በዚያው ዓመት በታህሳስ ወር የተካሄደውና ሳይሳካ የቀረው የመንግስት ለውጥ ሙከራ ድርጊት ተፈጻሚ እስከሆነ ጊዜ ድረስ ገርማሜ በአዲስ አበባ ከተማ ቆይቷል። የኢትዮጵያ በስልጣኔ ወደ ኋላ መቅረት ይቆጨው የነበረው ገርማሜ ነዋይ በሰሜን አሜሪካ ቆይታው የኢትዮጵያ ተማሪዎች ማህበር ምክትል ፕሬዝዳንት ከመሆኑም በተጨማሪ በካናዳ ይማሩ የነበሩ ያገሩ ልጆች በአሜሪካ ይገኙ ከነበሩ ወንድሞቻቸው ጋር እንዲቀራረቡ በማድረጉ ረገድ ድርሻውን ተወጥቷል። በለውጥ አስፈላጊነት ጉዳይና በተማሩ የኢትዮጵያ ልጆች ብሔራዊ ሚና ላይና በሌሎች ተመሳሳይ ጉዳዮች የሚመክር መድረክ ለመፍጠር ከነበረው ጽኑ ፍላጎት አኳያ በ1948 ዓ.ም ምረት የቀጨኔ ክበብ የተሰኘውን የውይይት ህብረት አቋቁሟል። አገሩን ወደ እድገትና በልጽግና አቅጣጫ ሊወስድ የሚችለውን የለውጥ ሐሳብ ሊያፈልቅና ላፈለቀውም ሐሳብ ተግባራዊነት ተክቶ የሚሰራ ብሔራዊ ማህበር ለመመስረት ያልታከተው ግርማሜ ነዋይ ተራማጅና ለውጥ ፈላጊ አመለካከቱን ከሚደግፉለት አቻዎቹ ጋር ከመምከር ላፍታም ተዘናግቶና ቦዝኖ አያውቅም ነበር። ወደ ውጭ አገር ሄዶ መማሩ በሌሎች አገሮች ያለውን ብልጽግናና የፖለቲካ ንቃት እንዲያስተውል ከማድረጉም በላይ ከታዳጊ አገሮችና ከሌሎች ጭምር ከሚመጡ ተማሪዎች ጋር የሐሳብ ልውውጥ የሚያደርግበት እድል ስለሰጠው አገሩ ኢትዮጵያ የሥርዓት ለውጥ እንደሚያስፈልጋት እንዲገነዘብና ለዚህም ለውጥ ማንኛውም መስዋዕትነት ለመክፈል እንዲዘጋጅ አድርጎታል። ከዚህም በተጨማሪ በከፍተኛ ደረጃ የተማረው የትምህርት የፖለቲካ ሳይንስ መሆኑንና ወደ አገሩም ተመልሶ ለሥራ የተመደበባቸው ቦታዎች በርከናቸው ከፍ ያሉ በመሆናቸው የሰፊውን ሕዝብ ፍትህ ማጣት እንዲያይ ረድቶታል። ከዚህም የተነሳ በቀጨኔ ክበብ እንደዚሁም በወጣቶች ወንዶች ክርስቲያናዊ ማህበር ማለትም ወወክማ መድረክ በኢትዮጵያ ዘመናዊ አስተሳሰብና የስልጣኔን ፈር የሚያሳይ አመለካከት ይሰርጽ ዘንድ የሚያግባቡ የውይይት ነጥቦች እንዲነሱ ያደርግ ነበር። የግርማሜ የመንግስት ለውጥ ጥማት ከሌሎች አገሮች የመንግስት ለውጥ ልምድን የሚጋራ እንዲሆን የግል ጥናቶችንም ያደርግ ነበር። ከዚህም በተጨማሪ የወንድሙን የጀነራል መንግስቱ ነዋይን ከፍ ያለ የስልጣን ደረጃ ገና ከገሃዱ የለውጥ እንቅስቃሴ በፊት ከለውጥ ፈላጊ ሰዎች ጋር ለሚያደርገው ውይይት ይጠቀምበት እንደነበረም ይነገራል። የግርማሜ ነዋይን ተራማጅ ሐሳብ በመደገፍ ረገድ እነ መንግስቱ ለማ፣ ስዩም ስብሃት፣ ኢብራሂም ይመር፣ ግርማሜ ወንዳፍራሽ፣ ዩዲት ምሩ፣ ኃይለ ማርያም ከበደ፣ አምዴ ወንዳፍራሽና ሌሎችም የክብር ዘበኛ መኮንኖች እስከ ታህሳስ 1953 ዓ.ም የለውጥ እንቅስቃሴ መገታት ድረስ ከተራማጁ ወጣት አጠገብ ቆመዋል። ዓላማቸውም ለኢትዮጵያ ሕዝብ መራብና መታረዝ ብሎም ለአጠቃላይ ጉስቁልና ምክንያት የሆነ ችግር መፍትሄ ይፈለግለት፣ ፍትህ በሀገሪቱ ይስፈን፣ መድሎ ይወገድ የሚሉ ነበሩ። ለውጥ ፈላጊነት የሰው ልጅ አይነተኛ ባህሪ መሆኑ ግልጽ ነው። ምንም እንኳን ግርማሜ በግለሰብ ደረጃ የጎደለበት አንዳችም ቁሳይ ጥቅም ያልነበረው ኢትዮጵያዊ ቢሆንም ለሀገሩ አጠቃላይ ብልጽግና መሻቱና የድሃ ወገኖቹን ወሰን የለሽ ጉስቁልና መመልከቱ የሕዝብ ነጻነትና መብት ተሟጋች እንዲሆን አስገድዶታል። ከንጉሠ ነገሥቱ መንግሥት ባለሥልጣኖች መካከል አንዱ ሆኖ በመቀጠል የሀገሩንና የወገኑን ጉስቁልና ከማባባስ ይልቅ ኢትዮጵያንና ሕዝቧን ወደ እድገትና ብልጽግና የሚመራቸው ፈርቀዳጅ ለውጥ ያሻል በሚል እምነት ታላቅ ወንድሙን ብርጋዴር ጀነራል መንግስቱ ነዋይንና ዓላማውን የደገፉትን ሌሎች ኢትዮጵያውያን በማስተባበር በ1953 ዓ.ም ወርሃ ታህሳስ የለውጥ እንቅስቃሴውን መራ። በታሪክ ምሁራን የዓላማ ግልጽነትና የአደረጃጀት ጉድለት እንደነበረው የተነገረለት ይህ የለውጥ እንቅስቃሴ ቦምብ በፊውዳላዊው ሥርዓት ላይ በተወረወረ በ13 ዓመቱ ዳግም ላይከሽፍ መፈንዳቱን ልብ ይለዋል። ይህን በዘልማድ የታህሳስ ግርግር ተብሎ የሚጠራውን የቀዳማዊ ኃይለ ሥላሴ ንጉሣዊ ሥርዓትን የመሻር ንቅናቄ የመራውና ለንጉሡ ፍጹም ታማኝ የነበሩትን ጀነራል መንግሥቱ ነዋይንና ሌተናር ኮሎኔል ወርቅነህ ገበየሁን የዓላማው ደጋፊዎች ሆነው በተግባር ከጎኑ እንዲሰልፉ ያደረገ ወጣቱ ግርማሜ ነዋይ መሆኑን ብዙዎች ያምናሉ። ስለዚህ ሁኔታ ለ50 ዓመታት ያህል ከቀዳማዊ ኃይለ ሥላሴ ሥርዓት ጀምሮ እስከ 1999 ዓ.ም የሕግ ጠበቃና አማካሪ ሆነው የሰሩት የ75ቱ ዓመት አዛውንት አቶ ሙሉጌታ በሪሁን የሚከተሉን ይመሰክራሉ።
እርሱ በዘመኑ ከነበሩት የመንግሥት ባለሥልጣናት በአመለካከት የቀደመ ነው። እውነተኛ ፍላጎቱ በኢትዮጵያ ለውጥ ለማምጣት የነበረ መሆኑን የታሳሱ 1953 ዓመተ ምህረት ንቅናቄ መሰረትና መደምደሚያ በመሆን አሳይቷል። የግል ብልጽግና መሻትን ጉዳይ ወደ ጎን ብሎ ለድሃው የኢትዮጵያ ሕዝብ ነጻነትና መብት መከበር ሲል በወቅቱ በዛን ጊዜ አዲስ ሙሽራ መሆኑን እንኳን ከቁብ ሳይቆጥር ለመስዋዕትነት አቅርቧል። ያለ ግርማሜ ነዋይ የታሳሱ ስርዓትን ለመሻር ያለም አብዮት የማይታሰብ ነበር። ለቀዳማዊ ስላሴ ፍጹም ታማኝ የነበረውን መንግስቱ ነዋይንና የደህንነት ሰራተኛቸው የሆነውን ኮሎኔል ወርቅነህ ገበየሁን አመለካከታቸውም በመመረድ የለወጠውና ህዝባዊ ትግል ውስጥ ወሳኝ የሆነ ሚና እንዲጫወቱ ያስቻለ የበሳል አእምሮ ባለቤት የሆነው ግርማሜ ነዋይ መሆኑ የሚያጠራጥር አይደለም
ብለው መስክረው ነበር። የተበላሸው ስርዓት ከቁንጮው መወገድ አለበት የሚለውን አቋም ይዞ በ36ኛ እድሜው መጨረሻ ህይወቱን እስከጣለበት ድረስ በተራማጅነቱ የጸናው ግርማሜ ነዋይ ከታሳስ 4 ቀን ምሽት እስከ ታሳስ 5 ቀን ምሽት የዘለቀው የለውጥ ንቅናቄ አልሳካለ በኋላ ታሳስ 15 ቀን 1953 ዓ.ም ምረት ከቀኑ 10 ሰዓት አካባቢ ዝቋላ አቅራቢያ በመትገኝ ነው ድሬ ጨለባ በተባለው ስፍራ ራሱን አጥፍቷል። እንዲህ ከመሆኑ ጥቂት ቀናት በፊት ግን በጊዜው አገሪቱን ለእንደዚያ ያለ ድንገታዊ ለውጥ አልተዘጋጀችም ነበር ብለው የሚያምኑትና የወንድማማቾቹ የቅርብ ወዳጅ እንደነበሩ የሚናገሩት ዶናልድ ኤን ሌቨን የግርማሜን አንድ የመጨረሻ ስንብት ቃል "ብንሸነፍም ብንሞትም እንኳ በዚች ሐሰት በበዛበት ምድር ቢያንስ ቢያንስ ቅንጣት እውነት ይነገር ዘንድ እባክ ታሪካችን ለዓለም ሁሉ ነገርልን" ያላቸውን ሰምተው ነበር። ይህን ከነገራቸው ጥቂት ወራት በኋላ የግርማሜን አደራ በመጠበቅ አንዲት መጣፍ ቢጽፉ ንጉሡ ተቀይሟቸው ኖሮ የአሜሪካንን መንግሥት እሰርልኝ ብለው ጠይቀው ነበር። ነገር ግን ሊሆን አልቻለም። ግርማሜ ነዋይ ታሳስ 17 ቀን አስክሬኑ በሚኒሊክ አደባባይ የተሰቀለ ሲሆን ታላቅ ወንድሙን ብርጋዴር ጀነራል መንግስቱ ነዋይን ለመግደል ሙከራ ማድረጉና ከዚያ ሙከራ በኋላ ራሱን ያጠፋ ስለመሆኑ የመጻፍ መረጃዎች ያስረዳሉ። በጎ ሀገራዊ ለውጥ የተጠሙት የወንድማማቾቹ ነፍሶች በልጅነታቸው ከመንደራቸው ቁልቁል ወርደው ይጫወቱበት በነበረው የጊዮርጊስ ፈፋ ላይ የወንበዴን ሞት በስቅላት ገመድ አስተናገዱት። የለውጡ ፍላጎት ሳበቃ እነርሱ አበቁ። ዘጠኝ ወር ሲሞላው ጽንሱ ራሱ ገፍቶ ውስጣዊ ውጫዊ ሁኔታው ተሟልቶ የህዝቡ ህሊና ንቃቱ ጎልብቶ ለውጥ ይወለድ እንጂ አይጨነገፍም ከቶ። በጣሙን ይቆጫል ግርማሜ ወጣቱ ባጭር መቀጨቱ ሳይደርስ ሰዓቱ። ግርማሜ ነዋይ ከደማቆቹ መጽሐፍ የተገኘው ይህ የግርማሜ ነዋይ ታሪክ ጸሐፊ አቶ ሰለሞን ጥላሁንን ከልብ በአድማጮች ስም አመሰግናለሁ። ተራኪው እኔ ሐምዛ አብዶ ነኝ። በሌላ የታሪክ ትረካ እስከምንገናኝ ደህና ሁኑ።